ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምን አመሻችሁ። የዛሬውን ፕሮግራማችንን እናስተዋውቃችሁ። 240 የሚሆኑ የጥቅማ ጥቅም ጥያቄ አለን ያሉ የመከላከያ ሰራዊት አባላት ከነ ትጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፖሊስ ኮሚሽነር አስታወቀ።
ችግር የሚያስከትል ሁኔታ ምንም አልነበረም።
ኮሚሽነር ዘይኑ ጀማል ናቸው። አጠር ላለ ማብራሪያ ይዘናቸዋል።
በሌላ ዘገባ በቅርቡ ወደ ሀገር ውስጥ የገባው የኦሮሞ ነጻነት ግንባር ሰራዊት ትጥቁን መፍታት እንዳለበት የኢትዮጵያ መንግስት አሳሰበ። ኦነግ በበኩሉ በዚህ መግለጫ እንደማይስማማ አስታውቋል።
ይህንን የሚሰራ ራሱን የቻለ አካል አለ። ይሄ ፓርቲ ጉዳይ አይደለም። ማንም በህገ መንግስታችን ጥላ ስር የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች ህገ መንግስቱና ህገ መንግስታዊ ስርዓቱን አክብሮ እስከሄዱ ድረስ ብቻ ነው መንግስት ሊታገስ የሚችለው።
የመንግስት ኮሙኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎንፌ ናቸው። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳንም ይዘናቸዋል።
በሌላ ዘገባ የማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ።
የኤጀንሲ ስልጣን ከቁጥጥር ይልቅ ወደ ማስቻል ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል።
የማህበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። ሙሉ ዘገባውን ይዘናል። በሌላ ዘገባ በመቀለ ማረሚያ ቤት ልጆቻችን ሰብአዊ መብታቸውን በጣሰ መልኩ ተይዘው ይገኛሉ ሲሉ የታራሚዎች ቤተሰብ ገለጹ።
አማዲዮ ሐምድቢ ሰንሰለት አሲሩ
በሩቅ እየተያየን መነጋገር አንችልም። እጁን በሰንሰለት ታስሮ አይኑን ብቻ አይቼ ተመለስኩ። ከዛ በኋላም የአተት ህመም ተነስተዋል ተብለን ለአንድ ወር ያህል ተዘግቶ ነበር። ከዛም ተከፍቶ ተብለን ሄድን። ግን ልጄን ብጠይቅ እሱ በተዘጋ ቤት ነው ያለው አሉኝ። ብጠይቅ የሚሰማኝ አጣሁ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። በዛሬው ዕለት 240 የሚሆኑ የጥቅማ ጥቅም ጥያቄ አለን ያሉ የመከላከያ ሰራዊት አባላት ከነ ትጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከሐዋሳ የቡራዮን ጉዳይ ለማብረድ የተጠሩ መሆናቸውንና ግዳጃቸውን ጨርሰው ወደ በሚመለሱበት ጊዜ ዶክተር አብይ ነው ችግራችንን የሚፈታው በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነር ገልጸዋል። ወታደሮቹ አለማቸው ምን እንደሆነ እስኪታወቅ ድረስም ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበር ተናግረዋል። ጠቅላይ ሚኒስትር ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት መፈታቱን ገልጸዋል። የዚህን ዘገባ ዝርዝር እንመለስበታለን። የሶማሊያው ጽንፈኛ ቡድን አልሻባብ አንድ የእንግሊዝ ዜጋን ጨምሮ 5 ወንዶችን ረሸነ። ለዩናይትድ ስቴትስ ለእንግሊዝኛና ለሶማሊያ የደህንነት ድርጅቶች ስለላ ስታካሂዱ ነበር ብሎ ወንጅሏቸው መሆኑን ታውቋል። ጀሊብ በምትባለው ከተማ ነው ትላንት ማክሰኞ የአልሻባብ ፍርድ ቤት ሰዎቹ እንዲገደሉ የወሰነባቸው። ከተረሸኑት መካከል አንደኛው የ32 ዓመቱ መሐመድ አህመድ መሐመድ የሚባል የብሪታንያ ዜጋ እንደሆነና ከለንደን ወደ ሶማሊያ ተጉዞ ቡድኑን የተቀላቀለ እንደነበር አልሻባብ ገልጿል። አልሻባብ ሰውየውን ለእንግሊዝ የደህንነት ድርጅት በመሰለል እና በቡድኑ ውስጥ ያለ የእስላማዊ መንግስት ቡድን ደጋፊ እንጂ አንጃ መሪ ብሎ ከ3 ዓመት በፊት እንዳሰረው ተገልጿል። በመጨረሻም ወደ ደቡባዊቱ የዩናይትድ ስቴትስ ክፍለ ሀገር ወደ ፍሎሪዳ እየነጎደ ያለው ዝናብ አዘል የውቅያኖስ ማዕበል ሀሪኬን ማይክል ሌሊቱን ጉልበቱን አጠናቅሮ ክፍለ ሀገሯ ሰርጥ እየተሰገሰ ነው። የአየር ሁኔታ ትንበያ አዋቂዎች ማዕበሉ ከባድ ጥፋት የሚያደርስ ዝናብ ሊጥል እንደሚችል ነዋሪዎቹን ያስጠነቀቁ ናቸው። ማዕበሉ ዛሬ ረቡዕ ለሊቱም በሰዓት በ230 ኪሎ ሜትር ፍጥነት ሲነጉድ እንደነበር ተገልጿል። በአካባቢው ፈጥኖ የውሃ ሙላት እየፈጠረ መሆኑን የአየር ሁኔታ ተከታታዮቹ አስጠንቅቀዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። በዛሬው ዕለት 240 የሚሆኑ የጥቅማጥቅም ጥያቄ አለን ያሉ የመከላከያ ሰራዊት አባላት ከነተጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፌደራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገለጹ። ወታደሮቹ ከሐዋሳ የቡራዮን ጉዳይ ለማብረድ የተጠሩ መሆናቸውንና ጉዳያቸውን ጨርሰው ወደሚመለሱበት ጊዜ ዶክተር አብይ ነው ችግራችንን የሚፈታው በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነር ገልጸዋል። ወታደሮቹ አላማቸው ምን እንደሆነ እስኪታወቅ ድረስም ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበር ተናግረዋል። ጠቅላይ ሚኒስትር ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት መፈታቱን ገልጸዋል። የፌደራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ጽዮን ግርማ ምሽቱን አነጋግራለች።
ኮሚሽነር ዘይኑ ጀማል እንግዲህ ሁልጊዜ ተባባሪያችን ስለሆኑ በጣም እናመሰግናለን። አዲስ አበባ ከተማ 4 ኪሎ አካባቢ የወታደሮች ቁጥር በስቶ መታየትና የተለያዩ ግምቶች እየተሰጡ ነውና ምንድነው የሚለውን እስፍራሩልን ምንድነው የተፈጠረው?
በጣም ጥሩ ሲሆን ለነፈለሽ በቀዋት የነፍስ ጥያቄ ያላቸው የደሞዝ ጥያቄ ደሞዝና ሌሎች የነፍስ ጥያቄዎች ያላቸው የመከላከያ አባላት 240 የሚሆኑ የመከላከያ አባላት ለችግራችን እንፈታለን ዶክተር አብይ ብቻ ነው እና ዶክተር አብይን ካላገኘን ብለው የሚጠብቀው ቤተ መንግስት ከመጠመንጃቸው የመጡት። ስለዚህ እንደዛ ስለሆነ ልክ ለሌላ ነገር ለሌላ አላማ የመጡ ተደርጎ ኢንተርፕሬት የተደረገበት ሁኔታ ተፈጥሮ ነው። አይ ቲንክ በህብረተሰቡ ዘንድ የተወሰነ አለመረጋጋት የፈጠረው እነሱ ግን በስነ ስርዓት መጥተው እንደውም ምን መሪያችን ነው እኛ የምንወደው መሪያችን ነው ለምን ጠመንጃ ትምህርትን አናናግረውም ብሎ ጠይቀው፣ አይ ጠመንጃ አይገባም አይገባም የቤተ መንግስት ህግ አለ ተብለው ጠመንጃ ተብለው የተወሰነ ሰዓት በዛ ክርክር ስለቆየን አንዱም ሌላ ፋክተር ነው እና ግን መጨረሻ ያው ተነግሯቸው የቤተ መንግስቱ ስነስርዓት እንደዚህ ነው በመንጃቸው አስፈንቲ እና ግቡ ተብለው ገብተው ከጠቅላይ ሚኒስትሩ ጋር ከዶክተር አብይ ጋር ተወያይተው አሁን ኦልሞስት ብዙ ችሎች ያሉበት ሁኔታ ነው ያለው። ምንም አይነት የተለየ አላማ ያላቸው አይደሉም። የመብት ጥያቄያቸው ለዶክተር አብይ ብቻ ነው ማቅረብ የምንችለው የሚል ነገር ስላላቸው ብቻ ነው በቅታ የመጡት ማለት ነው። ለነገሩ መንገድ እየሄዱ ነበር። ከቡራዩ ተነስተው ወደ ሐዋሳ እየሄዱ ስለነበረ እና ይህን የመብታችን ጥያቄ እሳቸው በቃ እናቀርብ አንሄድም ብለው እግረ መንገዳቸው ነው በዛ ያለፉት ማለት ነው። በዛ ነው እና ሌላ የተለየ አላማ ያለው ሌላ የተለየ ቅታ ችግር የሚያስከትል ሁኔታ ምንም አልነበረም። ህብረተሰቡ የምናቀምል
ከውጭ በኩል እየታየውስ
ወል ያው ምንድነው መሰለሽ የመጀመሪያው ኢንቴንሽናቸው እስኪገት ሲታወቅ ድረስ ያው ምንድን ነው የሚለውን ነገር በደንብ እስኪረጋገጥ ድረስ እንግዲህ አስብ 200 ምናምን የሆኑ ያልተለመደ ከዚህ እንዲህ ያልተለመደ ነገር ስለሆነ ከነ መሳሪያቸው እዛ ሲመጡ ምንድነው ብሎ ስልክ መሆን ሌላው የሴኪሪቲ አካል ጥንቃቄ በተሞላበት መልኩ ክትትል ማድረግ ተገቢ ስለሆነ ከውጭ ያለው ጸጥታ አካል ከዛ አንጻር ራሱን አለርት ከማድረግ አንጻር የነበረ ነገር ነው እንጂ ሌላ ነገር አይደለም። ሌላ የተለየ ነገር ምንም አይደለም።
እሺ።
እንዴት ነበርን ወይ ሌላ ነገር አለ? ግን በጥንቃቄ ምን ያረጉ ነው ለምን እንደነሱ ፕሮግራም የሚለው ነገር ሲጠራ ድረስ በጥንቃቄ ስታንዳርድ ነው የማይት
እነዚህ ወታደሮች
ከአንድ ሰላም ቡራዩ ባለፈው ቡራዩ ችግር በተፈጠረ ጊዜ ከአዋሳ የመጡ ናቸው። ተመልሰው ወደ አዋሳ።
በጣም አመሰግናለሁ ኮሚሽነር ዘይኑ ጀማል ለሰጡን አጠር ያለ ማብራሪያ። ማምሻውን የጠቅላይ ሚኒስትር ጽህፈት ቤት ቢሮ ሁኔታውን በመስል በማሳየት ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው በሰጡት መግለጫም ጉዳዩ በሰላማዊ ውይይት መፈታቱን ጠቅሰው የደሞዝ ጭማሪና የጥቅማ ጥቅም ጥያቄን በተመለከተ መንግስት ያለውን አቋምና ከበጀት ቅነሳ ጋር በተያያዘ የደረሰበትን ድምዳሜም ጠቅሰው ማብራሪያ ሰጥተዋል። ወደሚቀጥለው ዘገባ እናልፋለን። በቅርቡ ወደ ሀገር ውስጥ የገባው የኦሮሞ ነጻነት ግንባር ሰራዊት ትጥቁን መፍታት እንዳለበት የኢትዮጵያ መንግስት አሳሰበ። ኦነግ በበኩሉ በዚህ መግለጫ እንደማይስማማ አስታውቋል። ማምሻውን መግለጫ የሰጡት ጠቅላይ ሚኒስትር አብይ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላስብም፣ እናነጋግራቸዋለን ብለዋል። ጽዮን ግርማ ዝርዝር አላት።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ በመንግስት የተደረገውን የሰላም ጥሪ ተቀብለው ወደ ሀገር ውስጥ የገቡ በርካታ የተፎካካሪ ፓርቲዎች መኖራቸውን ጠቅሰው ከነዚህ መካከል አንዱ የኦሮሞ ነጻነት ግንባር ኦነግ መሆኑንም ተናግረዋል።
ነገር ግን ከቅርብ ጊዜ ወዲህ በተለይ በኦነግ ሊቀመንበር የተሰጠው ከመንግስት ጋር ትጥቅ መፍታት ያልተስማማንም የሚለው አማራጭ በመሰረታዊነት ትክክል ያልሆነና መንግስት በትጥቅ ትግል አማራጭ ኢትዮጵያ ውስጥ ለመንቀሳቀስ የሚፈልገው ኃይል ጋራ ወደ ሀገር አስገብቶ ሁለት መንግስት ኢትዮጵያ ውስጥ እንዲኖር የማይፈቅድ መሆኑና ቀይ መስመር የሚበጅለት ጉዳይ መሆኑ በግልጽ መታወቅ መቻል አለበት። 1300 አካባቢ የሚጠጋ ጦራቸውን ትጥቅ አስፈትተው ለኤርትራ መንግስት አስረክቦ በዛላምበሳ ግንባር በጣም ጠንካራ የሚባለው ምሽግ ከፍተንላቸው እጃችንን ዘርግተን አቅፈናቸው ያስገባንበት ዋናው ምክንያት ለሰላም፣ ለዲሞክራሲ፣ ለህግ የበላይነት፣ ለአብሮነት፣ ለወንድማማችነትና ለሰለጠነ ፖለቲካ የከፈትነው በር መዘጋት ስለሌለበት ሁሉ የፖለቲካ ድርጅቶች ከሀገር ውጭ ሲገቡ አሸናፊ ናቸው ያለበት ዋናው ሐሳቤ የመረጡት አማራጭ አሸናፊ አማራጭ ስለሆነ ብቻ ነው እንጂ ማንንም ተዋክቶ አሸንፎ የገባበት ሁኔታ የለም። የመረጡት ሐሳብ ግን አሸናፊ ሐሳብ ነው። ከረጀ ካፈጀ ኋላ ቀር በትጥቅ ትግል መንግስት ገልብጦ ስልጣን መያዝ ዓለም ላይም ጭምር እየቀረ ያለ ፋሽን፣ ጊዜው ያለፈበት ፋሽን ንቀውተው በትክክለኛ መንገድ አለን የሚሉትን ሐሳብ አቅርቦ ተወዳድረው ስልጣን ለመያዝ መርጠው ግስን አምነው ወደ ሀገር ስለገቡ መንግስት ልቃክብሮታለው በዛ ደረጃ ይገቡ ስለሆነ እንዳሸናፊ ሁላችንም መንግስት መሸናፊ ነው እነሱ መሸናፊ ናቸው ያሸናፊው ስብስብ አሸናፊ ሀገር ይፈጥራል ብለን የገባንበት ሁኔታ እንጂ ማንንም በጦር አሸንፎ የመጣበት ሁኔታ የለም።
አቶ ካሳሁን አያይዘው ከሆነ ጋር በነበረው ውይይት የትጥቅ መፍታት ጉዳይ እንዳልተነሳ ገልጸዋል።
ምክንያቱም መንግስት ያቀረበው ጥሪ ከመጀመሪያውም ጀምሮ ሰላማዊ የፖለቲካ ውድድር ፉክክር ሜዳ ላይ እንዲገቡ የቀረበ ጥሪ እንጂ ትጥቅ ይዞ ሰላማዊ ትግል የሚባል ነገር ሊኖር አይችልም። በአንድ ሉዓላዊት ሀገር ውስጥ ትጥቅ ይዞ ሀገር መምራት የሚችለው መንግስትና መንግስት ብቻ ነው። ኢህአዴግም ጭምር ትጥቅ የለውም። ኢህአዴግ መንግስት ለመሰረተ የሚመራው መንግስት ላለው እንጂ ትጥቅ ይዞ የሚንቀሳቀስ የፖለቲካ ድርጅት ለሐሳብ ልዩነት፣ ለሐሳብ ፉክክር ቦታ ያልሰጠ በመሆኑም ጭምር ነው። አንደኛው ለተመረመረት ያለሚያስፈልገው ከመንግስት ጋር ዝግጅት ምን ያልተደረሰ ነው የሚለው ነገር ያ ባይሆን ኖሮ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲገቡ እነሱም ትጥቅ ይዘው አልገቡም። ሁለተኛ ጦራቸው በዛላምበሳ በኩል ሲገባ ትጥቅ ይዘው አልገባም። ስለዚህ የጦር ጉዳይ መፍታት አልፈታም ፈታለው የሚል ጉዳይ ይሄ ዳይሬክትሊ ከህግ የበላይነት ጉዳይ ጋር የሚያያዝ እንጂ ለድርድር የሚቀርብ የፖለቲካ ተፎካካሪ ፓርቲዎችም የሚደራደሩበትም ጉዳይ ያልሆነ ቀይ መስመር መሆኑ መታወቅ መቻል አለበት የሚል መንግስት ነው አቋም አለ እዚህ ጉዳይ ላይ ማለት ነው።
አቶ ካሳሁን በዚህ መግለጫ ላይ ጨምረው ሲናገሩ ኦነግ ያገላለጽ ስህተት ተጠቅሞ ከሆነ ማስተካከያ እንዲሰጥበት አሳስበዋል።
በትክክል ሲነሱ ሲገለጹ የነበሩት አቋሞች በኦነግ በኩል በዛ ደረጃ አልሰማንም። አሁን ላይ የተባለው ጉዳይ የቃላት ወለንታም ከሆነ እንዲታረም አቋማቸው ሆነም እንደገና እንዲያጤኑት እና አግራችን የጀመረችው የለውጥ ጉዞ እንዲሳካ ሁላችንም የድርሻችን እንድንወጣ መንግስት ጥሪውን የሚያስተላልፍ መሆኑን ለማንሳት ፈልጌ ነው። በአጠቃላይ በመንግስት በኩል በእነኚህ ጉዳዮች ላይ አሁን የጀመርነው የዲሞክራሲ ምህዳር ማስፋፋት የብልጥ ተጠናክሮ የሚቀጥል ጉዳይ ነው። በሚያጋጥሙን ትንንሽ ምክንያት ሳቢያ የጀመርነው የዲሞክራሲ ምህዳር ማስፋፋት አይጠብም፣ ተጠናክሮ ይቀጥላል። በማቀፍ በመውደድ በማፍቀር የተሻለ ሐሳብ ያለው የፖለቲካው ፖለቲካ ፓርቲ እንዲፈጠርም ጭምር መንግስት አበክሮ ይሰራል። ነገር ግን የህዝቡን ሰላምና ደህንነት የሚያውቁ ትጥቅ ይዘው ኢትዮጵያ ውስጥ ሁለት መንግስት ሊኖር ስለማይችል መንግስት የመንግስትነት ሚናውን ከምንም ጊዜ በላቀ ደረጃ የሚያራግጥ መሆኑ ታውቆ ግንዛቤ እንዲወሰድና ህዝቡን በዚህ ጉዳይ ላይ ሳይደናገር የመንግስት አቋም ግልጽ አቋም እንደሆነና በዚህ ጉዳይ ላይ የምንደራደርበት ጉዳይ እንዳልሆነ መታወቅ መቻል አለበት። አንዳንድ ጊዜ መንግስት የሚያደርጋቸው ትግስቶች የመንግስት መልፈስፈስ እንዳልሆነ መታወቅ መቻል አለበት። ይህንን የሚሰራ ራስን የቻለ አካል አለ። የፓርቲ ጉዳይ አይደለም። ማንንም በህገ መንግስታችን ጥላ ስር የሚንቀሳቀሱ ፖለቲካዊ ፓርቲዎች ህገ መንግስቱና ህገ መንግስታዊ ስርዓቱን አክብሮ እስከሄዱ ድረስ ብቻ ነው መንግስት ሊታገስ የሚችለው። ከዛ ውጪ የሚኖሩ የህገ መንግስት ጥሰቶች ይህን ለመጠበቅ የተቋቋመው የፌዴሪ መከላከያ ሰራዊት የሀገሪቱን ህግ የሚያስከብር መሆኑ ታውቆ አስፈላጊ ግንዛቤ ወስዶ ማንንም ሰው ከእንዲህ አይነት ተግባር ራሱን እንዲያቀም ይችላል መንግስት ጥሪውን ያቀርባል። በዋናነት በመንግስት በኩል ያለው አቋም ምንድነው ተብሎ በተደጋጋሚ ስለሚገለጽ ይሄንን ጉዳይ ክላሪፋይ ለማድረግ እየጠራ ነው መድረክ መሆኑ ግንዛቤ እንዲወሰድ።
በሌላ በኩል አሁን ማምሻውን ለጋዜጠኞች መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላስብም፣ ምናልባት የአፎ ለምታ ከሆነ ሊያስተካክሉት ይገባል። ትጥቅ ፈተው በሰላም ነው ወደ ሀገር ውስጥ የገቡት፣ በሰላማዊ መንገድ ነው የሚታገሉት ብለን ነው የምናምነው። በአንድ ሀገር ውስጥ ሁለት አይነት ነገር ሊኖር አይችልም፣ እናነጋግራቸዋለን ሲሉ ተናግረዋል። በሌላ በኩል ደግሞ የኦነግ ሊቀመንበር የሆኑትንና በአሁኑ ጊዜ አዲስ አበባ የሚገኙትን አቶ ዳውድ ኢብሳን ምክትል ቃል አቀባዩን የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ምክትል ኃላፊውን ቃለ ምልልስ አስመልክቶ አነጋግሬያቸው ነበር። አቶ ዳውድ ኢብሳ በጣም አመሰግናለሁ ለቃለ ምልልስ ፈቃደኛ ስለሆኑ። ዛሬ ወደ ደወልኩበት ወደ ቀጥታው ጉዳይ ልግባ። የኦሮሞ ነጻነት ግንባር ወይም የኦነግ ሰራዊት ትጥቅ መፍታት አለ መፍታት ጉዳይ በጣም አወዛጋቢ ሆኗል። በርሶ በኩል ጠይቆት ኦነግ የታጠቀ ኃይል ያለው የት አካባቢ ነው?
ወለጻነት ግንባር ሰራዊት ያለው በደቡብ በምዕራብ አሁን አሉ። ከኤርትራ ደግሞ የታጠቁ አልነበሩ ስልጠና ሲወስዱ የነበሩ አልነበሩ እሱ ገብተዋል። እዚህ ለመንግስት ሰጥተን ይሄ ነው ያለው።
አሁን በጠቀሷቸው ቦታዎች ያሉት የኦነግ ሰራዊቶች ምን ያህል ነው ቁጥራቸው?
ቁጥራቸው እንግዲህ በዚህ ላይ ይነገራል ስትጠይቂ።
እነዚህ
ከመንግስት ጋር እንጨርሰዋለን።
እነዚህ የታጠቁት ሰራዊቶች ትጥቃቸውን መፍታት የለባቸውም ያምናሉት?
እኛ ከመንግስት ጋር የተነጋገርነው ነገር አለ። ይህም አንድ ጦርነት መጨረስ፣ ጦርነቱ እንዲያልቅ ይህም ተስማምተናል። ከዛ በኋላ ደግሞ የሰራዊት ጉዳይ ነው። የሰራዊት ጉዳይ ሲነሳ የኛ ብቻ አይደለም፣ የኢፒአርዴፍ ሰራዊት የመንግስት ሰራዊት ሆኖ ሲነገር የተከረመ የፓ ሰራዊት ነው። ሁሉ ሰው ያውቀዋል። ይሄንን ኮንሰርናችን አንስተናል። ለጠቅላይ ሚኒስትሩም ከኛ ጋር ስምምነት ላደረጉ እነሱም የኛን ሰራዊት አንስተዋል። እኛ በበኩላችን ዶክተር አብይ አረጋዊ ሰራዊታችን አንበትንም ነው። እኛም እንዲበተን አይደለም የጠየቅነው። የዚህ ሰራዊት ውስጥ በስፋት አዛዦች እንዳሉ ሁሉ እጃቸው በደም እየተበከለ አለ። እነዚህ ስክሪንድ መሆናቸው ቤትድ መሆናቸው ተገምግሞ ንሱ መሆኑና ይሄ ሰራዊት የኢትዮጵያ ሕዝብ ሰራዊት መሆኑ የእኛ ጥያቄና የእኛ ስጋት መሆኑ ይህንን እንዲያደርግ መንግስት በእኛ በኩል ደግሞ ከእነሱ ጋር የተስማማ ነው። በመንግስት የደህንነት ኃይሎች ማለት የሰራዊቱ የመከላከያ ሰራዊቱ እንደዚሁም በኦሮሚያ ፖሊስ እንዴት አድርጎ ኢንትግሬትድ እንዴት እንደሚሆኑ በዚህ ጋር ተስማምተን አሁን እዚህ ስንደርስ ዶክተር ለማ ጋር ይህን አንስተን ይሄ እንዴት እንደሚፈጸም ደህንነት ኦፊሻሎች ወይም ደግሞ ባለስልጣኖች ከጀነራል አደም ጨምሮ ይሄንን ተነጋግረን እኛም ስራችን ጋር ሄደን ስምምነታችን ለነሱ ገልጸን ከዛ በኋላ ደግሞ ወደዚህኛው ፕሮሰስ እንዴት ለምንሄድ አንስተንላቸው ይህንን በእነሱ እየጠበቅን እያለን በሚዲያ የነዚህ ኢፒአርዴፍ ፓርቲ ኦፊሻል በሚዲያ ትጥቅ መፍታት አለመፍታት የኦነግ ብቻ እንደሆነ ይህንን አነሱ። ነገሩ እኛ በበኩላችን የተስማማ ነው። አንዱ የሚፈታ አንዱ የሚያስፈታ ሳይሆን ሁሉም የኛ እንደሆነና ይህንን ትግሬት አድርገን እንዴት እንደሚሄድ ይህንን ሴንስቲቭ ኢሹ በዚህ አይነት መልኩ አትግለጹ ማለት ነው የኛ በኩል ያለ።
አቶ ዳውድ እንግዲህ ዛሬ የመንግስት የኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዴታው አቶ ካሳሁን ኦነግ ትጥቁን መፍታት እንዳለበት ገልጸዋል። ጠንከር ያለ ማሳሰቢያ ሰጥተዋል። ምንድን ነው ያሉት አስተያየት በዚህ ላይ?
እዚህ ማለት ነው አይደለም ሰላምም አመጣም ከስምምነታችን ውጪ ነው የኛው። ይሄ እንግዲህ የጦርነት አዋጅ ከሆነ እነሱ ያድርጉት እኛ የለንበት። እኛ በሰላም እንዴት አድርገን አብረን እንደምንሰራ ነው የመጣ ነው። ይህንን ሰብረው የሚያደርግ ከሆነ ይሄ ኮሚኒኬሽኑ ባለስልጣን ነው የሚያውቀው ይሄ ያወጀውን አዋጅ። እኔ አይደለሁም፣ እኔ አላውቀውም። በዛ ላይ በቻነል አለን እኛ የመንግስት ቻነል፣ በዛ በኩል እንዴት እንደሚያልቅ የተስማማ ነው ወይንም እንቀጥላለን። ከዛ አልፎ ተርፎ ጦርነት ከከፈቱ ይነሱ።
አቶ ዳውድ ኢብሳ እንግዲህ መጀመሪያም ላይ የኦነግ ሰራዊት ወደ ኦነግ አመራሮቹንም ሰራዊቱም ወደ ኢትዮጵያ ሲገባ የኢትዮጵያ መንግስት በሰጠው መግለጫም እናንተም እንደገለጻችሁት በኢትዮጵያ ውስጥ በሰላማዊ መንገድ ለመታገል እንደሆነ ነው። አሁንም እሱን ነው እያረጋገጡልኝ ያለው። በሰላማዊ መንገድ ለመታገል ትጥቅ ያስፈልጋል ወይ? አገር ውስጥ
ትጥቅ ያስፈልጋል አላልንም። ትጥቅ ማለት መንግስት የሚታጠቀ ነው። ትጥቅ ደሱ መንግስት አይደለም፣ የሚታደግ ፓርቲ ነው። እነሱ እንደሚሉት የመንግስት አለ። ይሄ የመንግስት ቢሆን አክሜል እንዲያረጋግጡልን ትራንስፓረንት በሆነ መንገድ። ይህን ደግሞ ይፈልል ስጋታችን እንገልጻለን። የእኛም ትጥቅ አያስፈልግም። ይሄ ትጥቅ በሙሉ ፖለቲካ ጫና ወጥቶ ከዚህ በፊት ካምፕ አስገብተ እነሱ ካምፕ አላስገባ ብሎ ችግር ተፈጠረ። ይሄን ሊደገም አንፈልግም። ትጥቅ አያስፈልግም። ትጥቅ መነሳት አለበት ከፖለቲካ ውድድር ውጭ። በዚህ እናምናለን።
እስቲ ግልጽ እንዲሆን እንደገና አንድ ጥያቄ ላንሳ። እዚህ ጋር እርስዎ የሚሉት የኢትዮጵያ የመከላከያ ሰራዊት፣ የፌዴራል ሰራዊት፣ እንግዲህ የተለያዩ አደረጃጀቶች አሉ ኢትዮጵያ ውስጥ በኢትዮጵያ መንግስት ስር ያሉ ሰራዊት፣ እነሱን ነው ትጥቅ ይፍቱ እኛ የምንፈታ ከሆነ እያሉ ያለው?
አይደለም፣ ትጥቅ ይፍቱ አላልንም። በእነዚህ ውስጥ የፓርቲ አባል የሆኑ አሉ፣ እኛ የምናውቃቸው የኢትዮጵያ ህዝብ የሚያውቃቸው እነዚህ ከዛ ውስጥ ስክሪን እንዲሆኑ፣ እንደገና ደግሞ ወንጀል የሰሩ በህዝብ ላሉ እነዚህ ስክሪን እንዲሆኑ፣ ግምገማ ተደርጎ ሪቪው እንዲሆኑ አድርጉ። ሪኦሪንት እንደ ሪትሬኒንግ ስጧቸው። የኢትዮጵያ መንግስት ሰራዊት ነው የሚል ይሄ ነው።
ይሄ እንግዲህ የፖለቲካ ጥያቄ ነው።
ይህንን ነግረናቸዋል። ይህንን ለወደፊት ያደርጋሉ ብለን እየጠበቅን ያለ የእኛን ትግቤት ድሚሆኑ ትጥቂታ የኛ አይደለም እንደዚህ የሚሉት ይሄ በእኛ ህዝብና የእኛ ሰራዊት ላይ ሌላ አይነት አመፅ ተነስቶ የሰላም እንዲናጋ የማድረግ ካልሆነ በስተቀር ምንም ዋጋ የለውም ብለን እየነበር ናቸው።
ይሄ እንግዲህ የፖለቲካ ጥያቄ ነው። ይሄ እንግዲህ የፖለቲካ እችን ጥያቄ ላንሳ አቶ ዳውድ ኢብሳ። ይሄ የፖለቲካ ጥያቄ ነው። እናንተ ይሄንን የፖለቲካ ጥያቄ የምታነሱት ትጥቅ ያላቸው ወታደሮችን ይዛችሁ ነው ወይ?
አይደለም፣ የአመራሩ ነው ከመንግስት ጋር ይህንን የሚጨርሰው እንጂ ታጣቂዎች አይደሉም። ከመንግስት ጋር እየተናገሩ
የታጠቁ አሉን እያሉ ነው።
አዲስ አበባ ውስጥን ጨምሮ ትጥቅ ያለው ሰው የለም። አዲስ አበባ ነው ያለን።
የታጠቁ ግን አሉ እያሉ ነው። አሁን መንግስት እያለ ያለው የታጠቁ ይፍቱ እያለ ነው። እርስዎ ደግሞ የታጠቁ አሉ ብለውኛል። በመግቢያችን ላይ ያሉበትንም አካባቢ ጠቅሰዋል። እና እሱን ማለቴ ነው።
ምን ነግሬሻለሁ? መጀመሪያ ላይ በልቼልሻለሁ። ትጥቅ መፍታት አለመፍታት ጉዳይ አይደለም። አንዱ አስፈቂ አንዱ ፈቂ አይደለም። ሁሉም የኛ ነው ብለን ነው የተስማማነው። ይህንን በመንግስት እንትን ውስጥ እንዴት ኢንትግሬትድ ሆኖ የመንግስት ሴኪሪቲ ሀይል አካል እንዴት እንደሚሆን ይህ መንግስት ውስጥ ያለውም ቤትድ ሆኖ የህዝብ ስጋትና የእኛ ስጋት ያለውን እነሱን ጉንጎባ አድርጎ እንዴት እንደሚያደርጉ ይሄን የተስማማ ነው።
ምንድን ነው ቀጣይ ሁኔታችሁ? የኢትዮጵያ መንግስት እንግዲህ በዚህ አቋሙ ከጸናና ወታደሮቹ ትጥቃቸውን መፍታት አለባቸው ባለው አቋሙ ከጸና የእናንተ ውሳኔ ምን ይሆናል? አቶ ዳውድ፣
የእኛ ውሳኔ በሰላም መንገድ መሄድ ከነሱ ጋር ይህንን በሰላም መጨረስ ነው። ከዚህ አልፎ መንግስት ጦርነት የሚከፍት ከሆነ እነሱን ጠይቅ። ይሄ አይደለም።
በጣም አመሰግናለሁ አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ኦነግ።
አመሰግናለሁ
ሊቀመንበር።
አመሰግናለሁ እኔም ሲሆን ታንኪዩ።
ወደ መጨረሻው ዘገባችን ነው የምናልፈው። የማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ። በአዲሱ ማሻሻያ ረቂቅ መሰረታዊ ነጻነቶች የተከበሩ እንደሆኑም ተገልጿል። ረቂቁ በፓርላማ የሚጸድቅ ከሆነ መንግስታዊ ያልሆኑ የሲቪል ማህበረሰብ ድርጅቶች ከየትኛውም ህጋዊ ምንጭ ገንዘብ መሰብሰብ ይችላሉ። መለስካቸው አማሃ ዝርዝሩን ይዟል።
ዛሬ በሂልተን ሆቴል በተዘጋጀ መድረክ በኢትዮጵያ ዴሞክራሲን ለማጽናት የሲቪል ማህበረሰብ ድርጅቶች ሚና በሚል ርዕስ ግማሽ ቀን የወሰደ ውይይት ተካሂዷል። ለውይይቱ መነሻ ሐሳብ ያቀረቡት የሲቪል ማህበረሰቡን የሚገዛውን በ2001 ዓ.ም የወጣውን የማህበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። አቶ ደበበ ለቪኦኤ እንዳሉት በኢትዮጵያ ዴሞክራሲን ለማጽናት ተስፋ የሚሰጡ ብዙ ጅምሮች አሉ። ከዚያም ባለፈ ተስፋ የሚያሳድሩ እርምጃዎች በመንግስትም ሆነ በገዢው ግንባር በኢህአዴግ እየተወሰዱ ናቸው ብለዋል። በተለይም ገዢው ግንባር ባለፈው ሳምንት በ11ኛው ጉባኤ ላይ ዘርፉን በተመለከተ የወሰደውን እርምጃ አስታውሰው ይህን ብለው ነበረ።
በዚህ ቀደም ገዢው ፓርቲ ይህን ዘርፍ ይመለከተው የነበረው ለሀገር ደህንነት ስጋት እንደሆነ፣ አጥፊ እንደሆነ፣ የኒዮሊበራል ሀሳብ አቀንቃኝ እንደሆነ፣ ለሀገር እድገት ያን ያህል በተለይ ለዲሞክራሲ ስርዓት ግንባታ ያን ያህል ፋይዳ ያለው እንዳልሆነ አድርጎ ነበር የሚያስቀምጠው እና አሁን ግን በእነዚህ ባለፉት 6 ወራት ውስጥ ከጠቅላይ ሚኒስትር ዶክተር አብይ አህመድ በስልጣን መምጣት ጋር ተያይዞ የሚታዩ ለውጦች አሉ። ከዚህ በፊት ዝም ብሎ ንግግር ነበረ የነበሩት፣ አሁን የድርጅቱ ሰነድ ላይ ማስቀመጣለ። ይሄ አንድ ትልቅ ነገር ነው። ያለውን ችግር አፕሪሺየት አድርገው ወደፊት ደግሞ ምን መሆን አለበት የሚለውንም አመላክቶ ያስቀመጠ ነው እና ይሄ ተስፋ ይሰጣል።
አቶ ደበበ የሚመሩት ቡድን የሲቪል ማህበረሰብ ድርጅቶች ከ2001 ዓ.ም ጀምሮ ሲተዳደሩበት የነበሩትን ሕግ ለማሻሻል የተቋቋመው ቡድን ስራውን አጠናቆ ረቂቁ ያለበትን ደረጃ አስረድተዋል። ዴሞክራሲን በኢትዮጵያ ተቋማዊ በማድረግ ረገድም ይህ አንዱ ተስፋ የሚሰጥ እርምጃ ነው ይላሉ።
የህግ ማሻሻያ ስራዎች ተጀምረዋል። በጠቅላይ አቃቤ ሕግ ስር የተቋቋመ ምክር ቤት አለ፣ የፍትህና የህግ ማሻሻያ ምክር ቤት። ይሄ ምክር ቤት በዋናነት የሚመለከታቸው የህዝብ ሮሮ የሚቀርብባቸው ለዲሞክራሲያዊ ስርዓት ግንባታ አስቸጋሪ የሆኑ ህግጋትን የመፈተሽና የማየት ስራ ነው የሚሰራው እና ያ ስራ እየተሰራ ነው። ከዛም አልፎ ለምሳሌ ሲቪል ማህበረሰብ ድርጅቶችን የሚመለከት ራሱን የቻለ የጥናት ቡድን ተቋቁሞ ያ የጥናት ቡድን ጥናት አካሂዶ እንደዚሁም ረቂቅ ህግ አዘጋጅቶ አሁን አቅርቧል ለመንግስትና እነዚህ ተስፋ የሚያሰጡ ናቸው።
አቶ ደበበ ኃይለ ገብርኤል የረቂቁን ይዘት አንዳንድ ገጽታዎችንም ለቪኦኤ አብራርተው ነበረ።
የኤጀንሲውን አደረጃጀትና ስልጣንም በሚመለከት የኤጀንሲው ስልጣን ከቁጥጥር ይልቅ ወደ ማስቻል፣ ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል። በተለይ የመስራት ነጻነት፣ የሲቪል ማህበረሰብ ድርጅት ህጋዊ በሆነ በማንኛውም ስራ ሁልጊዜ መስፈርቱ የሚሆነው ያ የተያዘው ስራ ህጋዊ ነው ህጋዊ አይደለም የሚል ነው። ስለዚህ ምንም አይነት ገደብ ሳይኖርባቸው በየትኛውም የስራ ዘርፍ መሰማራት ይችላሉ። እንደዚሁም ህጋዊ ከሆነ ከየትኛውም ምንጭ ገንዘብ የመጠየቅ የመሰብሰብ፣ የሰበሰቡትን ገንዘብ የመጠቀም ነጻነት እንዲጠበቅ ተደርጓል።
ይህንን የውይይት መድረክ ያዘጋጀው ፍሬድሪክ ኤበርት ስቲፍተን የተሰኘ በጀርመን መንግስት ድጋፍ የሚሰራ ምግባረ ሰናይ ድርጅት ነው። በውይይቱ የተነሱ ዋና ዋና ጉዳዮችን ሰፋ ባለ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እንግዲህ የዛሬው ፕሮግራማችን በዚሁ በጀመርነው ሙዚቃ ነው የሚጠናቀቀው።
በፌስቡክ @ቪኦኤአማሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን እየመራ የነበረው ሞክቢል ያበሮ ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
ተነገው ጉዞ እንገናኝ።
Tunin Radio Nisagala Amerikat.